ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዛሬ ምሽት ከሚደመጡት ከሚታዩት ጉዳዮች መካከል
እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል። እነዚህ
የሰማችሁት እንዲሁም ያያችሁት የፊልም አዘጋጅ የሆነው ክሪስቶፈር ቻምበርስ ነው። ከዘመኑ ፍትህ የተሰኘ በሶስት ኢትዮጵያውያን የቀይ ሽብር ሰለባዎች የፍትህ ትግል ዙሪያ የሚያተኩር ፊልም ለእይታ አቅርቧል። ከፊልሙ ጋር ተያያዥ የሆኑ ጉዳዮችን ቆየት ብለን እናነሳሳለን። እነዚህና ሌሎች ጉዳዮች የተካተቱበትን የዛሬውን ምሽት መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ለምሽቱ ወደያዝንላችሁ የመጀመሪያ መሰናዶ እንሻገር። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ለመጀመሪያ ጊዜ 7 ተማሪዎችን ወደ ዩናይትድ ስቴትስ ለትምህርት ልካለች። ከዚያ በኋላ ባሉት ዓመታት በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች ወደ አሜሪካ ምድር በመምጣት በተለያዩ የትምህርት ዘርፎች ትምህርት አግኝተዋል። በዓለም አቀፍ ደረጃ ትልቅ ስም ያለውን እድል ለማግኘት እንዴት ይቻላል? ለትምህርት ወደዚህ ሀገር የሚመጡ ኢትዮጵያውያንስ ሊያውቋቸው የሚገቡ ጉዳዮች ምንድናቸው? በሚሉትና ተያያዥ ጉዳዮች ላይ ለመወያየት እንግዶችን ጋብዣለሁ። የመጀመሪያው እንግዳይ ናትናኤል ታምሩ ይባላል። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የአርቲፊሻል ኢንቴሊጀንስ ትምህርት ዘርፍ ተማሪ ነው። ናትናኤል እንዴት አመሸ? መልካም። ናትናኤል እንግዲህ አየር ላይ ትቆይልኛለህ። ሁለተኛ እንግዳይን ሊዲያን ላስተዋውቃችሁ። ሊዲያን ቁባሪ ትባላለች። ሊዲያ ደግሞ የሁለተኛ ዲግሪ ትምህርቷን በግሎባል ሄልዝ ሎው በጆርጅ ታውን ዩኒቨርሲቲ ውስጥ አጠናቃለች። ሊዲያ እንኳን ወደ ውይይታችን፣ አንቺም እንኳን ደህና መጣሽ።
እንኳን ደህና ቆየ።
ሁለታችሁንም በእጅጉ አመሰግናለሁ። ከጉዳዩ ጋር የተያያዙ ልምዶቻችሁንና ምልከታችሁን ታጋሩናላችሁ። ከመሸጋገሪያ በኋላ ወደ ውይይታችን እንገባለን። አብራችሁን ቆዩ። ወደ ውይይታችን እንግባ። አስቀድሜ ማቅረብ የምፈልገው ጥያቄ ኢትዮጵያውያን ተማሪዎች በዩናይትድ ስቴትስ ውስጥ የመማር እድል ማግኘት የሚፈልጉባቸው ልዩ ምክንያቶች ምንድን ናቸው ከሚለው ነው። ይህን እድልስ ለማግኘት ምን ማድረግ አለባቸው? እድሎቹስ እንዴት ይገኛሉ ከሚለውን ጀምርና፣ ናትናኤል ከአንተ ልምድ በመነሳት ይህንን እድል እንዴት አገኘህ? እንዴትስ ወደ ዩናይትድ ስቴትስ ለትምህርት መጣህ? በሚለው ዙሪያ የተወሰኑ ሀሳቦችን አካፍለን።
ወደ ዩናይትድ ስቴትስ ከመጡ ተማሪዎች የተሻለ የትምህርት አቅርቦት ይኖራል ወይም ደግሞ የተሻለ የትምህርት ጥራት ይኖራል በሚለው ነው። ስለዚህ 12ኛ ክፍልን ከጨረስን በኋላ የተለያዩ ሪሰርቾችን መስራት ጀመርን ማለት ነው። እኔና ጓደኞቼ በዚህ ሪሰርች የምንሰራቸው ሪሰርቾች የነበሩት እዛ ብንሄድ ምን የተሻለ ትምህርት እናገኛለን፣ እዛ ለመሄድ ደግሞ ምን ምን ኳሊቲዎች ሊኖሩ ይገባል ወይም ምን ምን መስፈርቶችን ማሟላት አለብን የሚል ሪሰርች ነበር የሰራ ነው። ከእነዚህ ሪሰርች ተነስቼ ነገሮችን ለመዘርዘር ስሞክር በቀዳሚነት የማነሳው የላንጉጅ ስኪል ነው። የስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ ተጨማሪ ደግሞ ኤክስትራ ካሪኩላር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ፣ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጥፋለ። የተለያዩ አፕሊኬሽኖች አሉ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስተዲ ኢን ዩኤስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ የቤዚክ ስኪል ማግኘት ይችላሉ ብዬ አስባለሁ።
በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ፣ በሀገር ውስጥ በነበርሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው የጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጠር አድርገሽ አገሪኝ።
እንዳልከው እኔ ህግ ነበር የጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ መጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ አገኘው። የሚገርመው ነው ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያጠኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም ግሎባል ሄልዝ ሎ የሚባል ትምህርት ወይም በኢንተርናሽናል ኮንተንት ያለው ትምህርት የለም ሄልዝ ሎ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣሁት።
በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት ምን መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል፣ ወደ አንተ ልመለስ።
በዝግጅቱም በሶስት ከፍዬ ነው የማየው። ወይም ደግሞ እዚህ ከመጡ ወይም ከደረሱ በኋላ ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስዱ ነው ትምህርታቸው ላይ አተኩረው አካደሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሽፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደርጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር እርስ በርስ የሚኖራቸው ግንኙነት ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው።
አመሰግናለሁ ናትናኤል። ሊዲያ፣ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ?
የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል። ብዙ ኢትዮጵያውያን ስላሉም እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ፣ ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ከአወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተራክት የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ሊዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መጥቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም ኢትዮጵያ እንደምናውቀው እና እንደኖርንበት። እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋርም ሳወራ እነሱም እንደሚጋሩኝ ያወቅሁት ሌላው ነገር አንዳንድ ጊዜ ላይ የአካባቢ የሚፈጥርብን ስሜት የሚፈጥረው ሂሚሊቲ ያለ ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱን ማለፍ ያስፈልጋል። አዎ ቢሎንግ ስለምናደርግ ነው የመጣ ነው ስለምና ስላገኘ ነው እና ስለሚገባንም ነው እዚህ ጋር የደረስ ነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘት እንደዛ ሆኖ ነው። ሁልጊዜም አሉ እንደዚሁም ፐርሰናል የሆነ ለርኒንግም አለ። ቅድም እናሳይል እንዳለው ኢንተርንሽፕ ሊሆን ይችላል፣ ፕራክቲካም ኮርሶች ሊሆኑ ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ከፍተታሉ። ያ ደግሞ ዛሬ ላይ ያለውን ብቻ ሳይሆን ከዛ በኋላ ያለውንም ሽፍት በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም እንዳልኩ ወደፊት ላሉ የስራ እድሎች የሚያመቻቸው ናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ በስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥ እና የባህል ልዩነቱ በዚህ መልኩ ነው። እየሰሩ መማር ግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽያሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያያዥ የሆኑ ወጪዎች ይኖራሉ፣ የኢንሹራንስ፣ የመጽሐፍ የመሳሰሉት። ስለዚህ እነዚህንም ቀድሞ ማሰብና መዘጋጀት ያስፈልጋል። በብድር መልኩ ነው የሚሄደው፣ በስኮላርሽፕ ነው። የስኮላርሽፕ የምን ያህል ያሉን ይሸፍንልኛል፣ ሌላውን እንዴት አድርገዋለሁ፣ እየሰራው ብማር ምን አይነት ስራ ነው የምሰራው የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል።
እጅግ በጣም አመሰግናለሁ ሊዲያ። እንግዲህ የትምህርት እድል መገኘቱ በራሱ መልካም ነገር መሆኑ ባይካድም እድሉ ከተገኘ በኋላ የሚገጥሙ ውጣ ውረዶች አሉ። እናንተ በግል የገጠሟችሁ ፈታኝ ነገሮች ምንድን ነበሩ? በምን መልኩ ስፈታችኋቸው የሚለውን ደግሞ እንነጋገር። አንዳንዶቻችሁ እዚህ መጣችሁ ተጨማሪ ስራ የመስራት ግዴታም አለባችሁ እና ከዛ ጋር ማያይዛችሁ ልታነሱ ልትችላላችሁ። ናትናኤል፣ ወደ አንተ ልመለስና የገጠሙ ውጣ ውረዶችን በምን መልኩ እንደፈታቸው ለአድማጮችና ተመልካቾች አጋራልን።
ያው እንግዲህ እዚህ ስንመጣ ምንድነው ትልቁ ችግር፣ በብዛት የማየው ችግር ኤክስፔክቴሽናችን ነው። ልክ ከኢትዮጵያ ከመምጣታችን በፊት የሆነ ነገር ኤክስፔክት አድርገን ነው የምንመጣው እና ኤክስፔክቴሽን አንዳንዴ የተጋነነ ይሆናል፣ አንዳንዴ ደግሞ ዝቅ ያለ ይሆናል። ስለዚህ በደንብ ማጥናት አለብን ማለት ነው ከመነሳታችን በፊት እና እኔ ብዙም በዝግጅት በጣም ቢዚ ስለነበርኩኝ ኤክስፔክቴሽንን አስተካክዬ አልነበረም የመጣሁት እና ኤክስፔክት ካረኩት ሞር የተለየ ነገር ነው የጠበቀኝ። ያ ደግሞ ትንሽ ፈታኝ ነበረ። ለምሳሌ ተማሪዎች የተለያየ በጣም ከኛ በጣም ከባህላችንም ከእምነታችንም የወጡ በጣም የተለያዩ ነገሮች ነበሯቸው በእኔ ክላሶች ማለት ነው። ስለዚህ እነሱ ጋር ኢንተራክት ለማድረግ ትንሽ አስቸጋሪ ነበረ፣ እስፔሻሊ ወደ መጀመሪያ አካባቢ። ምክንያቱም ከኛ ባክግራውንድ የተለየ ነገር ማለት ትንሽ ይከብዳል አክሴፕት ለማድረግ እና እነዛን ነገሮች አክሴፕት ማድረግ ትንሽ ከባድ ነበረ። ከዛ ውጭ ሰልፍ ኮንትሮል በጣም ያስፈልጋል። አልኮሎች፣ ድራጎች በጣም ብዙ ዲስትራክት የሚያደርጉ ብልጭልጭ ነገሮች በጣም ብዙ ነው ያሉት አሜሪካ ውስጥ። እነዛን መገንዘብ ያስፈልጋል። እኛ አሜሪካን በጣም በጥሩ መንገድ ነው የተሳለው ኢትዮጵያ ውስጥ። ስለዚህ ኢትዮጵያ ውስጥ ያሉ ሰዎች አሜሪካ በጣም የተመቸች ምንም ችግር የሌለባት ብር በቀላሉ የሚገኝበት ኑሮ በጣም የተመቸበት ተደርጎ ነው የሚሳለው እና እንደዚህ አይነት ኢናኪሮት የሆኑ ሪፕሬዘንቴሽኖችን አቮይድ ማድረግ ያስፈልጋል። ስለዚህ ለስትራግል ሀስል ለማድረግ እነዚህን ነገሮችን ጠብቀው መምጣት አለባቸው። ያን ጠብቀ ከመጣ እነዚህን ነገሮችን ሲያጋጥሙ ማለፍ ይቻላል ማለት ነው። ስለዚህ ነገሮችን ረጋ ብዬ ማስተዋል ጀመርኩኝ ማለት ነው። እንደዚህ ባደርግስ፣ እንደዚህ አይነት ጓደኞችስ ብመርጥ፣ ጓደኛ እንትን ማለት ማዘጋጀት፣ ፋይናንሻሊ እንዴት ነው ሰርቫይቭ ማደርገው። እኔ አጋጣሚ የተዋወቋቸው ሀበሾች ነበሩ ሳን ፍራንሲስኮ ውስጥ። እነሱ በጣም ረድተውኛል። ብቻዬንም እንዳልሆን በገንዘብ እንዳልቸገር በጣም ብዙ እርዳታ ነው ያደረጉልኝ። ስለዚህ ኢትዮጵያ ውስጥ እዚህ የሚኖሩ ኢትዮጵያውያን ዲያስፖራዎችን ወይም ደግሞ ትውልደ ኢትዮጵያውያንን መተዋወቅ፣ መገናኘት በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ሆም ሲክነስ የሚባል ነገር አለ ማለት ተማሪዎች ቤታቸውን ይናፍቃሉ፣ ይረበሻሉ፣ ብቸኝነት ሊሰማቸው ይችላል። በእንደዚህ አይነት ጊዜ ከኢትዮጵያን ኮሚኒቲዎች ጋር ኢንተራክት ማድረግ የተወሰነ የሪሊፍ ይሰጣል ብዬ አስባለሁ። ስለዚህ እነዚህ ነገሮች በጣም ኢምፖርታንት ናቸው። ራሳችንን አውቀን መምጣት አለብን። ምንድነው ችሎታዬ፣ ምንድነው ድክመቴ፣ ምንድነው ጥንካሬ የሚሉትን ነገሮች ካወቅን ስራ ለመፈለግም ሰዎች ጋር ኢንተራክት ለማድረግም የምናሻሽለውንም ለማሻሻል ብዙ ድሎችን ይሰጠናል ማለት ነው።
በጣም አመሰግናለሁ ናትናኤል። ሊዲያ ወደ አንቺ ልመለስና እዚህ የሚገጥሙ ውጣ ውረዶች ምን ነበሩ? በአንቺ በኩል የገጠሙሽ በምን መልኩ ስፈታሻቸው? እነዚህ አጠር ባለ ሁኔታ ንገሪኝ።
እሺ። ችግሩ የሚጀምረው ኢትዮጵያ ጭራሽ ያላለፍንባቸውን የህይወት መንገዶች እዚህ ስንጀምራቸው ነው። ለምሳሌ ከሰዎች ጋር ሩሜት ሆኖ አብሮ መኖር፣ የራስን ወጪ ሙሉ በሙሉ በራስ መቻል፣ ወጥቶ ሰርቶ መግባት፣ ኑሮን ለመደገፍ መሞከር፣ እነዚህ ቻሌንጆች ነበሩ። ምክንያቱም ትምህርቱ በአንድ በኩል አለ፣ እንደገና አዲስ ትምህርት ቤት፣ አዲስ ሀገር መሆኑ እንዳለ ሆኖ እንደገና ራስንም ደግሞ ሰፖርት ለማድረግ ሌላ ስራ ውስጥ መግባት ነበረብኝ እኔ በግሌ። እና በካምፓስ ውስጥ የሚሰጡ ስራዎች አይደል፣ ይሄ ለሁሉም ነው የሚሆነው፣ 20 ሰዓት ብቻ ነው የሚፈቀዱት እና ካምፓስ ውስጥ ሁልጊዜም ስራ ላይኖር ይችላል፣ ያም 20 ሰዓት ሁልጊዜ ላይ ይገኝ ይችላል። ስለዚህ የግድ ወጥቶ ሌላ ስራ መስራት ያስፈልጋል። ያ ስራ ደግሞ ብዙ በቂ የሚከፍልም አይደለም፣ በዛ ላይ ድካም ያለው ስራ ነው የሚሆነው ብዙ ጊዜ። ስለዚህ እሱን መስራት፣ ከዛ ትምህርትን ከዛ ጋር አብሮ ማስኬድ፣ ከሰዎች ጋር መኖር፣ እንደገና ትምህርቱ በዚህ መልኩ ካለቀ በኋላም ከትምህርቱ በኋላ ምንድን ነው የማደርገው ብሎ ማሰቡ ትንሽ አስቸጋሪ ነበረ። ጥሩነቱ ከትምህርት በኋላ ኦፒቲ የሚባል ፕሮግራም አለ። በዛ ፕሮግራም የተወሰነ ጊዜ እየሰሩ መቆየት ይቻላል። ነገር ግን በሱም ለመቆየት የስራ ኦፈር ያስፈልጋል። ያ የስራ ኦፈር ከመጣ በኋላ እሱ ሲያልቅ ሌላ አይነት ነገር ሌላ ፍለጋ ውስጥ ይገባል እና ሁልጊዜም ኤክስፓየር የሚያደርግ ቪዛ ይዘን ነው የምንንቀሳቀሰው እና ቀጥሎ ምንድን ነው የማደርገው የሚለው ሌላ አንድ ራሱን የቻለ ሄዴክ ነው። ኮምፒቲሽን በጣም አለ። በጣም ከብዙ ሰው ጋር ነው ኮምፒት የምናደርገው ስራ ለማግኘት እና ሁልጊዜም ቀላል ላይሆን ይችላል ስራ ማግኘት እና ቅድም ነሳይ እንዳለው ኤክስፔክቴሽናችን ከኢትዮጵያ ስንመጣ ይህን አይነት ትምህርት ተምሬ እዚህ ሀገር መጥቼ እዚህ ደረጃ ደርሼ በፋይናንሽያሊም ኢሞሽናሊም ሪዋርዲንግ የሆነ ነገር ነው ማግኘት ያለብኝ የሚል ነገር ይዘን ነው የምንመጣው። ያው ባንናገረውም እንኳን እና ሁልጊዜ እንደዛ ላይሆን ይችላል። እንደውም ከመጣንበት ይልቅ ከተማርነው ከጨረስነው በኋላ ያለው ፈተና ሊበዛ ይችላል እና እሱን ኤክስፔክት ማድረግ ጥሩ ነው። ሁልጊዜም በፈለግነው ፍጥነት ላይሄድ ይችላል። ነገር ግን በዚህም ሆነ በዛ ጨርሰን የያዝነው የትምህርት ደረጃ ግን በጊዜ ሂደት በጣም ሪዋርዲንግ የሆነ ነገር ላይ ሊያደርሰን ይችላል።
በጣም አመሰግናለሁ ናትናኤል እና ሊዲያ። የዛሬውን ውይይታችን ከመቋጨታችን በፊት የመለያያ ሀሳቦችን እንድታቀብሉን ይሁን። አንድ ከኢትዮጵያ የሚመጣ ተማሪ በዚህ ሰዓት እየሰማን እያዳመጠን ሊሆን ይችላል። ኢትዮጵያ ውስጥ እንዳይረሳቸው እንዳይዘነጋቸው ከመምጣቱ በፊት እንዲያስብባቸው የምትፈልጓቸው በርካታ ዝርዝሮችን ቀደም ብላችሁ አካፍላችሁናል። መረሳት የለበትም የምትሉትን አንድ ነገር አንስታችሁ በእሱ ላይ በአንድ ደቂቃ ውስጥ ሀሳባችሁን እንድታካፍሉን ይሁን። የጀመርነው ከናትናኤል ስለሆነ አሁን ከሊዲያ እናድርገውና ሊዲያ ሀሳብሽ ነገሪ።
እንዳይረሱት የምፈልገው ነገር ያው በደንብ ጊዜ ሰጥቶ እንዳስቡበት የምፈልገው ቁጭ ብለው ፕላን ማድረግ ያለባቸው እድሉ እንዴት አገኘዋለሁ ነው እና እድሉን ካገኘሁት በኋላ ደግሞ ለመሄድ ምንድን ነው የማደርገው፣ በምን ያህል ጊዜ ምን እጨርሳለሁ፣ ይህን ቻሌንጅ በምን እወጣዋለሁ፣ ፋይናንሻሊ ያለውን ቻሌንጅ፣ የካልቸር ሾኩን የመሳሰሉትን እንዴት ራስን አዘጋጃለሁ የሚለው ላይ ቀድሞ ቢያስቡበት እና ሰዎችን ቢያናግሩ ብዬ እመክራለሁ። ምንም ቢሆን ብናስበውም የማንደርስበት ነገር አለና ከሰዎች ብቻ ልናገኘው የምንችለው ነገር። ስለዚህ ሰዎችን ማዋራት፣ ከሰዎች ጋር መነጋገር፣ ከዛ ካለፍን በኋላ ደግሞ እኛ ያለፍንበትን መንገድ ሰዎች እንዲጠቀሙበት ሰዎችን መርዳት፣ እሱን አደራ እላለሁ ለሁላችንም።
በጣም አመሰግናለሁ ናትናኤል። የመጨረሻ ሀሳብ?
እሺ፣ ባጭሩ ትክክለኛ የሆነ ማይንድ ሴት ይዘው መምጣት አለባቸው። ትክክለኛ ስል ቦታውን የሚመጥን በደንብ ባክግራውንድ ያለው በደንብ ኢንፎርሜሽን የሰበሰበ ብዙ ነገሮችን የተረዳ ማይንድ ሴት ይዘው ቢመጡ ላለው። እንደ ሰጀሽን ደግሞ ከሌሎች ሀገሮች ለምሳሌ ከነ ብራዚል እንደማየው ስቱደንቶች አሶሲኤሽን አላቸው። እዚህ ዩናይትድ ስቴትስ የሚማሩ ብራዚሊያን ስቱደንቶች ለምሳሌ አሶሲኤሽን አላቸው። የኢትዮጵያ ለማየት ሞክሬ ነበረ፣ እስካሁን አላገኘሁም። ካለ ብታስተዋውቅ ታሪክ ነው። ከሌለም ደግሞ ቢመሰረትና ተማሪዎች እዛ ጆይን ቢያደርጉ፣ ምክንያቱም እነዚህ ተማሪዎች ተሰብስበን እንደዚህ ስልጠናዎችን መስጠት ኢንፎርም ማድረግ እንችላለን። ከኢትዮጵያ ያሉ ተማሪዎችን እና ሲመጡም አቀባበል ማድረግ ይቻላል። በጣም አሪፍ ነው ብዬ አስባለሁ። እንደዚህ አይነት
በጣም አመሰግናለሁ። ይሄ ጉዳይ በሰፊ የምንወያይበት ደስ ባለኝ ካለን ጊዜ አንጻር ግን የዛሬውን ውይይት በዚህ እንቋጭ። ሊዲያን ቁባሪ እንዲሁም ደግሞ ናትናኤል ታምሩ በእጅጉ አመሰግናለሁ። ክፍል አካፍላችሁን ሀሳቦች በእጅጉ አመስጋኝ ነኝ። መልካም ቀን ይሁንላችሁ። እዚህ ስላላችሁ መልካም ቀን ይሁንላችሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ፍትህ የተሰኘ በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው በአሜሪካ ምድር በድንገት ካገኙት በኋላ በፍርድ አደባባይ ፍትህ ለማግኘት እየታገሉ ሶስት ኢትዮጵያውያንን ከለላ ጠያቂዎች ታሪክ የሚያሳይ ዘጋቢ ፊልም ከሰሞኑ ተመርቋል። ከፊልሙ አዘጋጅና ከተመልካቾች ጋር ያደረግነውን ቆይታ በመቀጠል እናቀርብላችኋለን። ፍትህ ፋየር ዊዝን በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከዓመታት በኋላ በአሜሪካ ምድር ያገኙ ሦስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲህ ያስረዳል።
To me, I think this is an extraordinary, powerful story, and it has two profound...
ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በሕግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት ይችላሉ? ዓለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ስርዓቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን ሳይታክቱ መግፋትን፣ ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉት ሰዎች ታሪካቸው ብርታታቸውን በማየት እኔም መዳን መጠንከር እችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል።
ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው AFI አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘኋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጸዋለች።
One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who
በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ30 አመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጂዎችን ድምጽ ብቻ ሳይሆን የሁሉንም ሰው ድምጽን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምርታዊ ነው። በስሜት ይነጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው።
ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች።
የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቀሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በርግጥ ከአመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሀፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በእርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጽፍ ነው ብዬ አስባለሁ። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል።
ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣ ውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ሕይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጥ።
But my thing is I want to see people who look like us, black directors, specifically Ethiopian directors, to tell our story.
እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከእሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉ ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይህን መሳይ ፊልም እንዲሰሩ የምንፈልገው። እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካለአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉ ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግርህ አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ።
ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል።
I know it's just a tiny one grain of sand in understanding the complexity of the history of Ethiopia.
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው። እንደ አንዲት የአሸዋ ፍሬ አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የሚችል አይመስለኝም። ነገር ግን ከሰዎች እሰማለሁ። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይህንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት 5 ዓመታትን ፈጅቶብኛል። ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ።
ክሪስቶፈር ኤርሚያስ ወልደ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም።
አድማጮቻችን፣ ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የሰኞ ሰው ይበለን። መልካም ምሽት ይሁንላችሁ።